ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ከጽዮን ግርማ ጋር ለ30 ደቂቃዎች አብረናችሁ ጫፍ እንደርሳለን።
ሰላም እንደምናመሻችሁ። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ባለፉት ሶስት አስርት ዓመታት በከፍተኛ ስልጣን ያገለገሉ 5 የኢህአዴግ ባለስልጣናትን በጡረታ ሸኙ።
መውጣት ካለብኝ ጊዜ በላይ ነው የቆየሁት። ስለዚህ አሁን መውጣቴ ለራሴም ሆነ ለቀጣይ ስራይ ምቹ ሁኔታ ነው ያለው። በጸጋ ነው የተቀበልኩት።
ለረጅም ጊዜ በንግድና ኢንዱስትሪ ሚኒስቴር መስሪያ ቤቶች ያገለገሉት አቶ ታደሰ ኃይሌ የተናገሩት ነው። የፖለቲካ ፍልስፍና ምሁሩ ዶክተር ዳኛቸው አሰፋ በበኩላቸው ውሳኔው አስፈላጊ ነበር ይላሉ።
ይሄ ውሳኔ መቼስ የግድ መደረግ ያለበት ነው። እንዴት ብትለኝ፣ እኚህ ጠቅላይ ሚኒስተር በህዝብ ግፊት የመጡ ጠቅላይ ሚኒስተር፣ በስንት ትግል የመጡ ጠቅላይ ሚኒስተር፣ ለውጥ ለማምጣት የመጡ ጠቅላይ ሚኒስተር የድሮውን አመራር ይዘው ሊቀጥሉ አይችሉም።
በቅርቡ ከእስር የተፈታው ኢትዮጵያዊ ጸሐፊ እስክንድር ነጋ በቅርቡ ከቤተሰቡ ጋር ከረጅም ጊዜ መለያየት በኋላ ተገናኝቷል። ልጁን ወደ ኢትዮጵያ እንደሚመለስ ሲነግረው ምን አለው?
ኢትዮጵያ እመለሳለሁ ስለው ስቅስቅ ብሎ አልኩ። ሰው ለምን ትመለሳለህ ስለው አይ ኃላፊነት አለብን መመለስ አለብኝ እዛም ያልተጠናቀቀ ስራ አለ ስለው ስቅስቅ ብሎ አልቅሶ ነፍሴን ረብሾታል።
እስክንድር የምሽቱ እንግዳችን ይሆናል። ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
አጠር ላሉ ዜናዎቻችን በድጋሚ ተመልሰን መጥተናል። ከዛሬዋ ጨረቃ መውጣት ጋር የዩናይትድ ስቴትስ ውስጥና በመላው ዓለም ራማዳንን የምታከብሩ ሙስሊሞች ሁሉ ሰላምታዬና መልካም ምኞቴ ይድረሳችሁ ሲሉ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ዛሬ መልእክት አስተላልፈዋል። ቅዱስ ቁርአን ለነቢዩ መሐመድ በፍቅርና በጸሎት የተገለጸበትን ቅዱስ ራማዳን ወር ሙስሊሞች እንደሚያስቡት በመልእክታቸው ጠቅሰው ይህንን ቅዱስ ጊዜ ብዙዎች የሚያከብሩት በጾም፣ በዘካ፣ በሶላትና ቅዱስ ቁርአንን በመቅራት እንደሆነ አስታውሰዋል። ራማዳን መንፈሳዊ ብልጽግናን ለማጥለቅና አምላክ የቸረንን የበዙ በረከቶችን ማድነቃችንን ለማደስም ራሳችንን የምመረምርበት ጊዜ ነው ብለዋል ፕሬዚዳንት ትራምፕ።
የዩናይትድ ስቴትስ ኤምባሲ ወደ ኢየሩሳሌም ይዛወር በነበረ ጊዜ ከእስራኤል የጸጥታ ኃይሎች ጋር ከትናንት በስቲያ በተካሄዱ የድንበር ላይ ግጭቶች ከተገደሉ ፍልስጤማውያን መካከል የተወሰኑትን አስክሬኖች ለመቅበር አደባባይ የወጡ በሺዎች የሚቆጠሩ ፍልስጤማውያን እንደሚቀበሉ ዝተዋል። 60 ፍልስጤማውያን በተገደሉበትና 2700 የቆሰሉበት ይህንን ጥቃት የተባበሩት መንግስታት ድርጅት ባለስልጣናት የጭካኔ አድራጎት ሲሉ አውግዘውታል። ትናንት ለቀብር የወጡት ፍልስጤማውያን ሀዘንተኞች በመንፈስና በደም ሰማዕትነታችሁን እንጠብቃለን እያሉም ዘምረዋል።
ባለፈው የካቲት ሶሪያ ውስጥ የደረሰው የኬሚካል ጥቃት በክሎሪን ጋዝ የተፈጸመ ነበር የሚል ድምዳሜ ላይ መድረሳቸውን የዓለም አቀፉ የኬሚካል የጦር መሳሪያዎች እገዳ ድርጅት መርማሪዎች አስታወቁ። ቡድኑ ምርመራውን ያካሄደው ከጤና ሰራተኞችና ከእማኞች የምስክርነት ቃሎች በመሰብሰብ እንዲሁም ጥቃቱ ከተፈጸመበት ከኢድሊብ ክፍለ ሀገር ሳራቄብ አካባቢ ናሙናዎችን በመውሰድ እንደሆነም ተገልጿል። በወቅቱ ጥቃት የተፈጸመባቸው ሲቪሎች የመተንፈስ ችግርና በልብሶቻቸው ላይ የክሎሪን ሽታን ጨምሮ ለክሎሪን ጋዝ የመጋለጥ ምልክት ያሳዩ እንደነበር የሕክምና ባለሙያዎች ማረጋገጣቸውን ቡድኑ አስታውቋል።
በስተመጨረሻም ሰሜን ኮሪያ ብቻ የኒውክሌር መሳሪያ ባለቤትነቷን እንድትተው ለማስገደድ ዩናይትድ ስቴትስ የምትሞክር ከሆነ በፕሬዚዳንት ዶናልድ ትራምፕና በሰሜን ኮሪያ አቻቸው ኪም ጆንግ ኡን መካከል በመጪው ወር ሊደረግ የታቀደውን ስብሰባ ልትሰርዝ እንደምትችል ፒዮንግያንግ አስታውቃለች። አድማጮች፣ ለምሽቱ የያዝናቸው ዜናዎች እነዚሁ ነበሩ። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
የምትከታተሉት የጋቢና ቪኦኤ ዝግጅታችን ነው። ወደ መጀመሪያው ዘገባችን እናልፋለን። አቶ ስብሐት ነጋን ወይም አቦይ ስብሐት በመባል የሚታወቁትን ጨምሮ በኢህአዴግ በድርጅትና በመንግስት ኃላፊነት ያገለገሉ አምስት ባለስልጣናት ከኃላፊነታቸው በጡረታ እንዲያርፉ መወሰኑን የጠቅላይ ሚኒስትር አብይ አህመድ ጽህፈት ቤት አስታውቋል። የጠቅላይ ሚኒስትሩን እርምጃ ለውጥ ለማምጣት አስፈላጊ ነው ሲሉ አንድ የፖለቲካ ምሁር ሲገልጹ፣ ከተነሱት ባለስልጣናት አንዱ ደግሞ ጡረታቸውን በጉጉት ሲጠብቁት የነበረ መሆኑን ገልጸው በጸጋ እንደተቀበሉት መናገራቸውን ሄኖክ ሰማግዜር ዘግቧል።
በጠቅላይ ሚኒስትር አብይ አህመድ ጽህፈት ቤት በጡረታ እንዲያርፉ የተገለሉት ባለፉት ሶስት አስርት ዓመታት ውስጥ በከፍተኛ የኢህአዴግ መንግሥት ባለሥልጣንነት ሲያገለገሉ የቆዩ ናቸው። ከእነዚህም መካከል አቶ ስብሐት ነጋ፣ አቦይ ስብሐት ከትግል ዘመን አንስቶ የህወሀት የፖለቲካ አባት መሪ ተደርገው የሚወሰዱ ሲሆን በአዲሱ ጠቅላይ ሚኒስትር አብይ አህመድ አስተዳደር ከፖለቲካና ከህዝብ አመራር እንዲያርፉ በጡረታ መወሰኑ ተገልጿል። ሌሎቹ በቀድሞ ጠቅላይ ሚኒስትር መለስ ዜናዊ ዘመን የኮንስትራክሽን ሚኒስትር ሆነው ያገለገሉት የደቡብ ህዝቦቹ አቶ ካሱ ይላላ፣ አቶ በለጠ ታፈረ፣ አቶ መኮንን ማንያዘዋልና በንግድና ኢንዱስትሪ ሚኒስቴር መስሪያ ቤቶች ለረጅም ጊዜ በመሪነት ያገለገሉት አቶ ታደሰ ኃይሌ ይገኙባቸዋል። አቶ ታደሰ ኃይሌ ውሳኔውን አረጋግጠው በጸጋ እንደተቀበሉት ነው ያብራሩት።
እኔ አሁን በጡረታ እንድወጣ የተደረገው አንደኛ ከጡረታ መውጣት ከነበረብኝ ረጅም ዓመት ያው ከአምስት ስድስት ዓመት በላይ አገልግያለሁ። ያው ስለተፈለገ ለመስፋት እና የነበረውን እንዳይቋረጥ ከሚል ነበረ እንትን የሚካሄደው። ስለዚህ ይሄ እንዲያውም መውጣት ካለብኝ ጊዜ በላይ ነው የቆየሁት። ስለዚህ አሁን መውጣቴ ለራሴም ሆነ ለቀጣይ ስራ ምቹ ሁኔታ ነው ያለው። በጸጋ ነው የተቀበልኩት። በመቆየቴ ያው ብዙ ጫና ነበረብኝ ፐርሰናሊ። ስለዚህ ይሄ በጣም የተቃለለልኝ ለማለት እችላለሁ።
አቶ ታደሰ ለረጅም ጊዜ በመንግስትና በህዝብ አገልግሎት ከቆዩ በኋላ እንግዲህ ወደ ጡረታው እየሄዱ ነው እና ችን የመጨረሻ እድል ስጦት። ሀገሪቱ በፍጥነት እያደገችበት ባለ ጊዜ በሚኒስትርነት አገልግለዋል። በአንጻሩ ደግሞ በሰብአዊ መብት ይዞታ የሚወቀስ በዓለም አቀፍ ድርጅቶች የፖለቲካ ምህዳሩን በማጥበብ የሚወቀስ መንግስት አስተዳደር ውስጥ አገልግለዋል እና ለእርስዎ በየቀኑ የሚያበረታዎት ምንድን ነበር? በአገልግሎት ዘመኖትስ አይምሮት ውስጥ የሚፋጩ አንዳንድ ጊዜ የማይቀበሏቸውስ ነገሮች ምን ነበሩ? በጠቅላላ በአስተዳደሩ
ህብረተሰብ ይወቀስ የነበረ ማህደሩን ያጠብ ነበረ የሚለው እኔ ለመቀበል ይቸገራሉ። ምንጊዜም በልማት በእድገት ላይ ያለ ስለሆነ ማንኛውም በእድገት ያለ ሀገር ሁሉም ነገር አልጋ ባልጋ አይደለም እና ልማትን የሚተረጎመው ችግሮችንም ቻሌንጆችንም እየቀረፍ እየታገል እያደግን እንድንሄድ ነው እንጂ ልማት ሲምፕል ቢሆን እና በፍላጎት ብቻ የሚመጣ ከሆነ ቀላል ነው ማለት ነው። ስለዚህ በልማት ጎዳና የዛውም ደግሞ በእድገት ጎዳና ያለች አገር ምንጊዜም ቢሆን እንቅፋት መኖሩ አይቀርም። ቻሌንጆች አሉ፣ የልማት ቻሌንጆች ናቸው። ስለዚህ እዚህ ላይ ቻሌንጆችንም እየታገል ከጊዜ ወደ ጊዜ ደግሞ በድምር እያደግ እንድንሄድ ነው እና በዚህ ውስጥ ሆነ ነው እዚህ ላይ አንዱን ቻሌንጅ አልፈህ ሌላውን ስትሻገር ነው ልማት የልማት ትርጉም። ስለዚህ ያሰራ የሚችል ወይ የጠበበ ነገር ነበረ ብሎ ለማሰብ አልችልም። እኔ የሄድበት ጉዞ ከጓዶቼ ጋር በመሆን ኢንተረስቲንግ ነበረ። አሁንም ቢሆን ጉዞችን ያው ረጅም ነው ለማለት ነው የምፈልገው።
በጣም ነው የማመሰግነው አቶ ታደሰ ኃይሌ። ለረጅም ጊዜ በኢትዮጵያ በተለይ በንግድና በኢንዱስትሪ ፖሊሲ አመራር ላይ በመንግስት ባለስልጣንነት፣ በሚኒስትርነት፣ በሚኒስትር ዴታነት ያገለገሉ ናቸው። በጣም አመሰግናለሁኝ ለሰጡን ማብራሪያ። መልካም ጡረታ እመኛለሁ። ዶክተር ዳኛቸው አሰፋ በአዲስ አበባ ዩኒቨርሲቲና በሌሎች የትምህርት ተቋማት የፖለቲካ ፍልስፍና መምህር ናቸው። ጠቅላይ ሚኒስትር አብይ አህመድ በጡረታ ያገለሏቸው በተለያዩ የምርምርና ጥናት ተቋማት እንደዚሁም
በጠቅላይ ሚኒስትሩ ቢሮ በአማካሪነት በአሁን ወቅት ያገለግሉ የነበሩ ባለስልጣናትን በጡረታ መገለል እንዴት ያዩታል ብዬ ጠይቄያቸው ነበር።
አይ ይሄ ውሳኔ መቼስ የግድ መደረግ ያለበት ነው። እንዴት ብትለኝ እኚህ ጠቅላይ ሚኒስትር በህዝብ ግፊት የመጡ ጠቅላይ ሚኒስትር፣ በስንት ትግል የመጡ ጠቅላይ ሚኒስትር፣ ለውጥ ለማምጣት የመጡ ጠቅላይ ሚኒስትር የድሮውን አመራር ይዘው ሊቀጥሉ አይችሉም። ይሄ ሲምቦሊካሊም ለውጥ መደረግ አለበት እና አቦይ ስብሐት እና አቦይ ፀሐዬ የህወሓት ሊግ አባዎች መነሳት ነበረባቸው። ያን እያደረጉ ነው። ህዝቡም የሚጠብቀው ይሄንን ነው። አሁን የህዝብ ድጋፍ በትልቁ ባለበት ሁኔታ ላይ እሳቸው ቦልድ የሆነ የፈሪያል እንቅስቃሴ እያካሄዱ ነው ያለው። ህዝቡም በጣም ደስ ብሎታል። እንደነ ካሱ ይላል አይነት በጣም ህወሓታዊ የሆኑ ግለሰቦች ነገሮችም አሉ። ምንም እንትን የለውም። ትክክለኛ ነገር ነው ያለው። ይኸው ልንገር፣ ሁለት ቦታ ላይ ነው ስልጣን የሚያርፈው። አንድ ጠረጴዛ ዙሪያ ላይ ያሉ ባለስልጣናት፣ ሁለት ደግሞ ብረቱን የጨበጡት ሹመኞች ላይ ነው። አሁን የመጀመሪያውን ጀምረዋል፣ ወደ ሌላ ይሸጋግራሉ የሚል እምነት አለ። ጉልበትና ብረት አለበት አካባቢ።
ስለዚህ የጠቅላይ ሚኒስትር አብይ አህመድ በተለይ በኢህአዴግ የድርጅታዊ ስልጣንና መዋቅሩን እንደዚሁም የስልጣን ማዕከላትን እየቀየሩ ነው የሚሉት። ለምንድን ነው ይሄስ መደረግ ያለበት በእርሶ እይታ?
ምንም በቃ ይሄ መቀየር አለበት። ለምን? እሳቸው በኢህአደግ ብቻ የተሰየሙ አይደሉም። የህዝብ ግፊት በተለይ የኦሮሞና የአማራ ህዝብ እንቅስቃሴና ዋጋ የከፈለበትን ስልጣን የጨበጡ ስለሆኑ እንደዚህ ገብቶ ያወጣቸውን ህዝብ ታሳቢ በማድረግ ነው እና የራሳቸውን ልዕልና ማሳየት አለባቸው። በጎ ይዘዋል። ሰው ካለወጥ እኮ ፕሮጀክት ልሰራች ግልጽ እኮ ነው። እና እሳቸውም ቢሆኑ ዝም ብሎ የድሮ ቅጥያ ናቸው ወይስ አይደሉም የሚለው መልስ ምንድን ነው? ቅድም እንዳልኩ እንደዚህ አይነት እንቅስቃሴ እንደዚህ አይነት ለውጥ በምናይበት ጊዜ ነው ዝሙ እየተከተለ ነው ላሉ።
እሺ፣ በጣም ነው የማመሰግነው ዶክተር ዳኛቸው አሰፋ። በተለያዩ ዩኒቨርሲቲዎች የፖለቲካ ፍልስፍና መምህር ናቸው። አመሰግናለሁ ለሰጡኝ ማብራሪያ።
መልካም ጊዜ ይሁንልሽ። ታንክ ዩ።
የምትከታተሉት ጋቢና ቪኦኤ ነው። ወደ ተከታዩ ዘገባችን ስናልፍ የስቱዲዮ እንግዳ ይዘናል። ከስድስት ዓመት ተኩል እስር በኋላ በቅርቡ ከእስር የተለቀቀው ጋዜጠኛ እስክንድር ነጋ እዚህ ዋሽንግተን ዲሲ የሚገኘው ስቱዲዮችን ተገኝቶ ከዝግጅት ክፍላችን ጋር ሰፋ ያለ ቃለ መጠይቅ አካሂዷል። ውይይቱን ያደረገው ከባልደረባ የጽዮን ግርማ ጋር ሲሆን ዛሬ ስለ ቤተሰብና ጋዜጠኝነት ሙያ የተወያዩበት ነው። ቀዳሚው ክፍል ቀጥሎ ይቀርባል።
እስክንድር ነጋ በቅርቡ ነው ከእስር የተፈታው። ከስድስት ዓመት ተኩል በኋላ ነው ከእስር የተፈታኸው። እንግዲህ ከዛ በፊት ደግሞ ሰባት ጊዜ በተለያዩ ጉዳዮች በተለያዩ ጊዜዎች ታስረሃል። እንኳን ወደ አሜሪካ ድምፅ ስቱዲዮ በሰላም መጣ።
በጣም አመሰግናለሁ ጽዮን። በጣም ደስ ይለኛል ስለተጋበዝኩኝ። አመሰግናለሁ፣ ክብርም ይሰማኛል። እግዜር ያክብራቸው።
እስክንድር ግን እንደው ወደ ጥያቄው ከመግባታችን በፊት ዋሽንግተን ዲሲ የሚገኘው ቢሮችን ጋብዘንህ ስትመጣ፣ ብዙ ጊዜ እንግዶች ስንጋብዝ እዚህ አካባቢ ሲደርሱ ወጥተን እንፈልጋቸዋለን፣ በየቱ ጋ ናችሁ፣ በየቱ ጋ ነን፣ እዚህኛው መንገድ ላይ ነን እንላለን። አንተ ግን እንደው ልክ እንደ አሜሪካ ድምፅ ሰራተኛ ቀጥ ብለህ በር ላይ ነው ያገኘንህ። እና ዋሽንግተን ዲሲ እናንተ ያላችሁ ዝምድና ምንድን ነው?
ብዙ ዘመን ኖሬያለሁ ዋሽንግተን። እዚች ቢሮ ገብቼ ባላቅም እዚህ ፊት ለፊት እንደምታውቂው ሜዳ አለ፣ ሞል አለ፣ ዋሽንግተን ሞል የሚባል አለ። በጣም ትልቅ ሜዳ ነው። ዋሽንግተን ሞል ላይ የመጣ ሁሉ ጊዜ ጆግ አደርግ ነበረ። በየቀኑ ሮጣለሁ ጠዋት ጠዋት። እና እዚህ አካባቢ ኖር ነበረ ትንሽ ራቅ፣ እዚህ ሰፈር ማለት ነው። ትንሽ ራቅ ይላል፣ ብዙ ሩቅ አይደለም። ትንሽ ብሎክስ አለፍ ብሎ ኖር ነበር። ሁሉ ጊዜ እዚህ በኩል አልፍ ነበረ። ስለዚህ ይሄ ሰፈር እኔ በደንብ የማውቀው ሰፈር ነው። ራሴ ድሮ ሰፈር የተመለስኩት ዋሽንግተንም እኔ ያደግኩባት ከተማ ነች።
ሳንፎርድ ነው የተማርከው የመጀመሪያ ደረጃ ትምህርትን፣ ከዛ ሀይ ስኩል እዚህ ተምረሃል። የት ነው የተማርከው? እዚህ ዋሽንግተን ዲሲ አካባቢ ነው ወይስ ወደ ሜሪላንድ ነው?
ብዙ የተማርኩት አክቹዋሊ ሳንፎርድ ነው። ሳንፎርድ የመጀመሪያም ሁለተኛም ደረጃ ትምህርቴን ተምሬያለሁ። እዚህ ደግሞ በማርበት ጊዜ አሜሪካን ዩኒቨርሲቲ የሚባል አለ እዚህ ዋሽንግተን ዲሲ ውስጥ፣ እዛ ተምሬያለሁ።
ሀይ ስኩል አልተማርክም? እዚህ አሜሪካን ዩኒቨርሲቲ ብቻ ነው የተማርከው?
አሜሪካን ዩኒቨርሲቲ ነው፣ ወደ መጨረሻ ላይ ነው የመጣሁት።
እስቲ ስለመጣህበት ሁኔታ እንውሰድህ። አቀባበልህ በጣም ትልቅ ነበረ፣ ብዙ ሰው የመጣበት አቀባበል ነበር። እና እንግዲህ ጋዜጣ ላይ ነው ለረጅም ጊዜ የሰራኸው። ጋዜጣ ላይ የሚሰሩ ሰዎች ደግሞ በመልክ አይታዩም፣ አይታወቁም። ስለዚህ ስትታሰር የነበረው ሰዎች የሚለዩ የሚያቆሙና ስትፈታ ያለው ልዩነት ያለው ይመስለኛልና ምን አልክ ስትወጣ ከኤርፖርት ውስጥ ያን ሁላ ሰው ስታይ?
በጣም ነው ደስ አለኝ ልሻለሁ። ግን አንድ ነገር ደግሞ ገነዘባለሁ፣ ያ አቀባበል በግል ለኔ የተደረገ አቀባበል አይደለም፣ ለትግሉ የተደረገ አቀባበል ነው። ለሰላማዊ ትግል እኔ ረጅም ዘመን ህይወቴን በሙሉ ያሳለፍኩበት ማለት ነው። ያለፉትን 2-10 ዓመታት በሰላማዊ ትግሉ ላይ ነው የነበርኩት እና ለዛ የተደረገ አቀባበል ነው። ያንን ግንዛቤ ውስጥ አስገብቼ ነው ደስታ የተሰማኝ እንጂ በግል ለኔ እኔ የተለየ ማለትም የተለየ ነገር ስለሰራው ወይም ከሰው የተለየ ዋጋ ስለከፈልኩ የተደረገልኝ አቀባበል ነው የሚል እንትን አልነበረብኝም እና የለፋንበት ነገር ፍሬ አስገኝቷል፣ ውጤት አስገኝቷል። ረዥም ጊዜ ፈጅቶብናል፣ ግን ኢትዮጵያን ወደ ለውጥ ጎዳና ውስጥ ከቷታል። ይሄ የሰላማዊ ትግል ፍሬ ነው እና ያ ይሁንና የዛ ያመጣው ፍሬ በመሆኑ በጣም ደስታ ሰምቶኛል። በነገራችን ላይ ይሄ የሰላማዊ ትግል በሚመለከት ከዚህ በፊት ለተደረገው ብቻ አይደለም፣ አሁንም ገና የሚጠብቀን ሰላማዊ ትግል አለ። የተነሳንበት ሰላማዊና ዲሞክራሲያዊ ሀገር የመገንባት ሂደት ገና አልተጠናቀቀም፣ ሽግግር ወቅት ላይ ነን። ስለዚህ በአንድ በኩል ይሄ ህዝብ ወጥቶ ሲቀበለን ከዚህ በፊት የከፈላችሁት መስዋዕትነት እውቅና እንሰጣለን፣ ግን አሁንም አደራ አለባቸው እያለ ነው። ከዚህም በኋላ የተሰጠን ትልቅ አደራ አለ።
በዚህ እስቲ ወደ ቤተሰብ እንሂድ፣ የፖለቲካ ጉዳይ ሳንገባ እና በዚህ የአቀባበል ስነስርዓት ላይ ከአምስት ዓመት በኋላ ቤተሰቦችህንም ያገኘህበት ነው። ከእስር ቤት ስትወጣ አዲስ አበባ ላይ ስላልነበሩ ቤተሰቦች ከቤተሰብ ጋር ያለው ርቀት በመሀል በእስርም እንደገና ደግሞ በአጠቃላይ በምትሰራውም ሁኔታ ከቤተሰብ ጋር ያለው ክፍተት ወይም ርቀት ያሳደረብህ ተጽዕኖ የለም? ለምሳሌ እንደው ከባለቤት ጋር የፍቅር ጊዜ የትዳር ጊዜ የምትሉ ነበራችሁ ከሰርካለም ጋር?
እንግዲህ እኔና ሰርካለም ከተገናኘን አሁን 20 ዓመታችን ነው። ገና ከትምህርት ቤት ስትወጣ ነው የተገናኘ ነው፣ ሀይ ስኩል ስትጨርስ ነው የተገናኘ ነው እና አሁን 20 ዓመት ሆኖ ነው። በዚህ 20 ዓመት ውስጥ እኔና ሰርካለም እረፍት ኖሮን አያውቅም። በትግል መድረኩ ላይ የተገናኘ ነው፣ በፕሬሱ መድረክ ላይ የተገናኘ ነው። 20 ዓመቱ የሚያለፈው በዋናነት ስለ ግል ህይወታችን እያሰብን ሳይሆን ስለ ትግሉ እያሰብን ነው፣ ስለ ዲሞክራሲ ጥያቄ እያሰብን ነው። የግል ህይወት ባል ኖሮን አያውቅም። እኔ በእንግሊዝኛ ነው የማውቀው። እኛ ህይወታችንን ዶሚኔት አድርገዋል፣ ተቆጣጥሮታል አይደለም የምንለው፣ ህይወታችንን ዲፋይን አድርጎታል። ህይወታችን ምን እንደሆነ ትግሉ ነው የወሰነልን ማለት እችላለሁ። እና ከሰርካለም ጋር የግል ህይወት እንዳላሳለፈን እስር ቤት ቁጭ ብዬ ይሄን አስብ ነበር አንዳንድ ጊዜ። እና በጣም አዝናለሁ፣ ከራሴ ይልቅ ለሰርካለም አዝንላታለሁ። በነገራችን ላይ እኛ ከአንድም በላይ ልጅ ለመውለድ እንፈልግ ነበር። በአጋጠመኝ እስር ሳቢያ ያንን ማድረግ አልቻለም። ስለዚህ ይህን እያሰብኩኝ ለሰርካለም በጣም አዝንላታለሁ። እንደገና ብቸኝነትም ብቻዋን ለመኖር ተገዳለች። ከሁሉም በላይ ደግሞ ከሀገር ቤት ወጥታ እዚህ ለመምጣት ተገዳለች። በፈቃደኝነት አይደለም የመጣችው፣ ፈልጋ አይደለም የመጣችው። የግድ አስፈላጊ ስለነበር ነው በዛ ወቅት የመጣችው እና እስርን ለማምለጥ ነው የመጣችው። እዛ ብትቆይ ኖሮት ትታሰር ነበርና እሷ ጋር ስመጣ ያው ይሄንን እያሰብኩኝ የመጣሁት። በሌላ በኩል የልጄ ነገር አለ። ልጃችን የተወለደው እና አንቺ እንደምታውቂው እስር ቤት ውስጥ ነው እና በትግል ውስጥ ነው የተወለደ። አብዛኛውን እርግዝናዋን ዘመን የሚያሳለፈችው እስር ቤት ነበረ እና ይሄ በትግል ውስጥ የተወለደ ልጅ ነው። ከእስር ቤት ከወጣም በኋላም እረፍት አላገኘንም ኢትዮጵያ ውስጥ በነበርንበት ጊዜ። ለምን ከእስር ቤት ከወጣም በኋላ እንደገና ወዲያው ጭቅጭቅ ነው የተጀመረው። ፍቃድ ስጡንና ወደ ስራችን እንመለስ፣ ፍቃድ አንሰጣችሁ የሚል ጭቅጭቅ ነው የተጀመረው። ያ ትንሽ ቆይቶ ተገለባብቶ እኔን ወደ እስር ቤት መልሶኛል። እነሱም ከዚያ በኋላ ለመሰደድ ተገደዋልና በዚህ ሂደት ውስጥ ናፍቆት አባቱም አንደሆነ አያውቅም።
አሁን ግን ተፈተህ መተህ ስታገኘው አወቀህ። እንዴት ነው ስሜቱ? እንዴት ሆነ?
ጊዜ ይፈልጋል አባቱን ለማወቅ። በስም ነው የሚያውቅ። በስም እስክንድር የሚባል አባት እንዳለ አያውቅ። እስክንድር ማን ነው የሚለውን ግን አያውቅ። ስለዚህ በጥንቃቄ ነው እየቀረበኝ ያለው።
አልጠየቀህም? ምንድን ነው የት ነበርክ? ህይወታችን እንዴት ነው የሚቀጥለውስ? የሚል ጥያቄ አላቀረበልህም?
ለምንድን ነው ዲሞክራሲ ሁሉ ጊዜ የምትለው ይለኛል ብሎኛል። እንደገና ደግሞ ቁጭ ብለን በነጋታ ከመጣው በኋላ ከሁለት ቀን በኋላ እኔ እና እሱ ብቻ ሳሎን ውስጥ ቁጭ ብለን ኢትዮጵያ መለሳለሁ ስለው ስቅስቅ ብሎ አለቀሰ። ለምን ትመለሳለህ ስለው አይ ኃላፊነት አለብን መመለስ አለብን፣ እዛም ያልተጠናቀቀ ስራ አለ። ያው አሁን ቅድም ላንቺ እንዳልኩሽ ስለው ስቅስቅ ብሎ አልቅሶ ነፍሴን ረብሿታል። እና ገና ነው የእሱ የእሱ የመከራ ጊዜ ከውልደቱ ጀምሮ እስከ ዛሬ ድረስ ቀጥሏል። ምናልባትም ከዚህ በኋላ ያልተጠናቀቀ ነገር ሊኖር ይችላል ብዬ ፈራለሁ። ግን በትግል ውስጥ ነው የተወለደው። ምናልባት ካደገ በኋላ ይገባዋል ብዬ አስባለሁ። ለጊዜው ግን ገና ልጅ ነው፣ ጨቅላ ነው። አብዛኛውን ነገር አይረዳም። አባት ነው የሚፈልገው። እኔ ደግሞ ልሆን የሚገባውን አባት መሆን አልቻልኩ።
ቅድምም አሁን እየጠቀስከው ነገር አለ፣ ትግል ላይ ነን፣ የዲሞክራሲ ጥያቄ አለ፣ እንደዚህ ከትግሉ ጋር የሚሉ ነገሮችን የምትሰራው ወደ 6 ጋዜጦች ነበሩ እና የምትሰራው ከጋዜጠኝነት ጋር የተያያዘ ሙያ ነው፣ ጋዜጠኝነት ነው። ጋዜጠኝነቱንና ትግሉን እንዴት ነው የምታየው? ጋዜጠኝነት ብለህ ትግል ስትል ሁለቱ አይቀላቀሉም፣ አይደባለቁም? ጋዜጠኝነት ትግል ነው ወይስ ሙያ ነው?
ጥሩ ጥያቄ ነው፣ መጠየቅ ያለበት ጥያቄ ነው። በነገራችን ላይ የእኔ ፍላጎት የእኔ ነፍሴት ነው ያለው ያልሽኝ እንደሆነ እኔ ጋዜጠኝነት ውስጥ ነው፣ ጋዜጠኛ ብቻ መሆን ነው የምፈልገው። ግን አገሪቱ ውስጥ ያለው ተጨባጭ ሁኔታ ይሄንን አልፈቀደልኝም። ጠልፎ አስገባኝ ትግል ውስጥ። ለምን? ዲሞክራሲ በሌለበት ሁኔታ፣ አምባገነናዊ ስርዓት ባለበት ሁኔታ የመጀመሪያ ሰለባ የሆን ነው በሀገራችን ውስጥ ጋዜጠኞች ነው። ጋዜጠኛ ብቻ እንድንሆን ሁኔታዎች አልፈቀዱልንም። ስለዚህ ሁለት አማራጭ ነው ፊት ለፊታችን የተደቀ ነው። አንደኛው የጋዜጠኝነት ዓለሙን ጥለሽ መውጣት ነው። ሁለተኛው አማራጭ ስራሽን እየሰራሽ በዛው ልክም ደግሞ ለመብትሽ መታገል ነው። እኔ የመረጥኩት ይሄ ሁለተኛው መንገድ ነው። ስራዬንም እየሰራው ለመብቴም አብሬ መታገል ነው። ይሄ መብት ደግሞ የጋዜጠኝነት መብት ደግሞ በተናጠል ብቻ የሚጠበቅ አይደለም። ትግል ምልሽ ለዚህ ነው። የጋዜጠኛ መብት በአምባገነናዊ ስርዓት ውስጥ የነፃነት ደሴት ሊሆን አይችልም። የጋዜጠኛ መብት የአጠቃላይ መብቱ አካል ነው። የጋዜጠኛ መብት ሊጠበቅ የሚችለው አጠቃላይ ሀገራዊ ነፃነት፣ ሀገራዊ ዲሞክራሲ መብቶች ሲከበሩ ብቻ ነው። ስለዚህ ሳንወድ በግድ ለአጠቃላይ ነፃነት መታገል አለን። ያ አጠቃላይ ነፃነት ከተከበረ በኋላ ግን ወደ ሙያችን እንመለሳለን። እኔ ኢትዮጵያ ውስጥ ዲሞክራሲያዊ ስርዓት ከተመለሰ በኋላ ትግል የሚባል ነገር ትቼ፣ ፖለቲካ የሚባል ነገር ትቼ ሙያ ላይ ነው የማተኩረው። ያንን ለማድረግ ግን የግድ ዲሞክራሲያዊ ስርዓት መኖር አለበት። ስለዚህ ጋዜጠኛ ለመሆን ለኢትዮጵያ ብቻ አይደለም፣ የትም ሀገር ላይ ነው ጋዜጠኛ ለመሆን ንጹህ ጋዜጠኛ ለመሆን መጀመሪያ ዲሞክራሲያዊ ስርዓት መኖር አለበት፣ ቅድመ ሁኔታ ነው። ዲሞክራሲያዊ ስርዓት በሌለበት ሁኔታ ጋዜጠኛ መሆን አይቻልም። መሆን የሚቻለው ምንድን ነው? ተንበርክኮ መስራት ይቻላል። ራስሽን የገታሽ ሰልፍ ሰንሰርሽፕ የሚባለው በራስሽ ላይ ራስሽን ሳንሱር እያደረግሽ መስራት ይቻላል። እውነተኛ ጋዜጠኛ ሆኖ ግን መስራት አይቻልም። እኔ ደግሞ እውነተኛ ጋዜጠኛ ሆኖ መስራት አለብን ነው የምለው። እውነተኛ ጋዜጠኛ ሆነን ካልሰራ የጋዜጠኝነትን ተልእኮ መሰረታዊ ተልእኮ ከዳር አላደረስንም፣ አልታመን ነው ማለት ነው። ለሙያችን ሳንታመን ለህዝብ መታመን አንችልም። ለሙያችን ሳንታመን ለእውነት መታመን አንችልም። የጋዜጠኛ ትልቁ ተግባር ደግሞ እውነትን ፈልፍሎ ማውጣት ነው።
ስለዚህ እሱን በኢትዮጵያ ውስጥ ሙያውን ለማካሄድ የሚያስችል ስርዓት እስከሚመጣ ድረስ እየታገልኩ ቆይቼ እሱ ስርዓት ሲመጣ ደግሞ ወደ ሙያ ሄዳለው ነው። እሱን ትግል የምታደርገው በምንድን ነው?
እንዳልኩሽ እሱን ሙሉ ለሙሉ ጋዜጠኝነቱን ትተን አይደለም፣ ከጋዜጠኝነቱ ጎን ለጎን የዲሞክራሲ አክቲቪስት እንሆናለን። ለመሆን ተገደናል። ይሄ እኔ ብቻ አይደለም፣ ሌሎችም ጋዜጠኞች የገቡበት ሁኔታ ነው። ጋዜጠኝነቱን አንተ ጋዜጠኝነቱ እኛ በስክሪፕቶችን ነው የምንታገለው በዋናነት ሙያችን እናካሄዳለን። ጎን ለጎን ግን ለመብታችን እንታገላለን፣ በሰላማዊ መንገድ እንታገላለን። እኛ ጠመንጃ እናነሳ፣ እኛ መሳሪያችን ስክሪፕቶችን ነው፣ እኛ መሳሪያችን ልሳናችን ነው። አክቲቪዝም የምንለው ይሄንን ነው። እና የግድ በዚህ ውስጥ ለማለፍ እንገደላለን ለማለት ነው። እንዳልኩሽ እኔ ዲሞክራሲያዊ ስርዓት ይምጣ እንጂ ንጹህ ጋዜጠኛ ተራ ጋዜጠኛ ሆኜ መስራት ነው የምፈልገው። እስከዛ ድረስ ግን ለመብቴ እታገላለሁ፣ ለአጠቃላይ ለሀገሪቷ ውስጥ ላለው ዲሞክራሲያዊ መብት እታገላለሁ። በስክሪፕቶ የምታገላለሁ እንደ አክቲቪስትም ሆኜ ለሰብአዊ መብትና ለዲሞክራሲ እታገላለሁ።
ጋዜጠኛ ሰርካለም ፋሲል ባለቤትህ፣ እሷም ጋዜጠኛ ነበረች፣ አንተም ጠቅሰኸዋል። በእስር ቤት ውስጥ ነው ረጅም ጊዜ የእርግዝና ጊዜዋን አሳልፋ የወለደችው እና ይታወቃል እንግዲህ እሱን መድገም እንዳይሆን። ስለዚህ የእሷን እና 12 ዓመት ልጅህ ነው ናፍቆት እስክንድር፣ ከእነሱ ጋር ያለህን የህይወት ትስስር ለዚህ ሙያ ላመንክበት ነገር እየከፈልኩት ነው እያልክ ነው። መቼ ነው ወደ እነሱ የምትመለሰው? ወይም ይህንን ወደዚህ ህይወት የምትመለሰው መቼ ነው? ያስቀመጥከው የጊዜ ገደብ አለ? ያሰብከው ነገር በአላማ ካልተሳካ አይኖርህም? የቤተሰብ ሁኔታ ስለ እሱ አሳስበሃል?
አስብበታል። በነገራችን ላይ እኔ ብቻ አይደለሁም እዚህ ትግል ውስጥ ያለሁት፣ ባለቤትም ሰርካለም አለች። ስትሰደድም የትግሉ አካል ለመታገል ነው እሷ የተሰደደችው፣ ዝም ብላ እጇን አጣጥፋ ለመቀመጥ አይደለም። እና የሰርካለምም ሆነ እኔ ወደ ግል ህይወታችን አንገባም ጥያቄው እስከሚመለስ ድረስ። ጥያቄው ሲመለስ ነው ወደ ግል ህይወታችን የምንገባው። አብረን ያለንበት ትግል ነው። እሷ ከጎን ሆና እኔ እየታገልኩኝ አይደለም፣ አብረን እየታገልን ነው። ከእስክንድር በስተጀርባ ማን አለ? ብሎ ለሚጠይቅ ሰው ግንቦት ሰባት አይደለም። ይሄን መቶ መቶ ማረጋገጥ ፈልጋለሁ። እኔ ግንቦት ሰባት አባል አልነበርኩም፣ አሁንም አይደለሁም፣ ወደፊትም አልሆነም። ከኔ በስተጀርባ ያለችው ሰርካለ ነች።
ጽዮን ግርማ ከእስክንድር ነጋ ጋር ያደረገችው ቆይታ ቀጣይ ክፍል በምሽቱ 3 ሰዓት በሚቀርበው ዝግጅታችን የምናሰማ ይሆናል። ተጨማሪውን ውይይት ደግሞ በነገው ክፍል 2 ይዘን በጋቢና እንመለሳለን። ቪዲዮውን ለመከታተል ደግሞ ፌስቡክ አት ቪኦኤ አማሪክ ላይ እንደዚሁም በድረ ገጻችን voanews.com/አማሪክ ላይ ታገኛላችሁ። ወደ ተከታዩ ዘገባችን ስናልፍ ወደ ሆሊውድ ነው የምናመራው። በሆሊውድ አውራ መንገዶች ላይ በፊልሞች ላይ የምናያቸውን ገጸ ባህሪያት አልባሳት ለብሰው ከጎብኚዎች ጋር ፎቶግራፍ በመነሳት በሚያገኙት ሽርፍራፊ ገንዘብ ይተዳደራሉ። እነዚህ አፍሪካውያን ህልማቸው አንድ ቀን እንደሚሳካና በሆሊውድ ፊልሞች ላይ የመተወን እድል ይገጥመናል ብለው የሚያስቡ ናቸው። ከነዚህ መካከል አንዷ ናይጄሪያዊ ናት። ባልደረባችን አርዙማ ኮምፓውሬ በስፍራው ተገኝቶ አነጋግሯት ነበር። መስታወት አረጋው ዘገባውን ይዛለች።
በዓለም ታዋቂ ወደ ሆኑት የሆሊውድ አውራ መንገዶች እንኳን በሰላም መጣችሁ። በሆሊውድ ፊልሞች ላይ የምናያቸው ገጸ ባህሪያትን አልባሳት ተላብሰው ከተለያዩ ሀገራት የሚመጡ ጎብኚዎችን በማዝናናት ላይ የሚገኙት በርካታ ሰዎች በዚሁ አውራ ጎዳና ላይ መመልከት አዲስ አይደለም። አማካ ከናይጄሪያ ወደ አሜሪካ ህልሟን ለማሳካት የመጣች ናት። ለጊዜው ግን በማርቨል አዘጋጅነት በቅርቡ ለእይታ የቀረበውን የሆሊውድ ስቶርም አውሎ ንፋስ እንደማለት ነው ፊልም ላይ ያለችውን ገጸ ባህሪ አልባሳት ተላብሳ ከጎብኚዎች ጋር ፎቶግራፍ በመነሳት በምታገኛት ገንዘብ ኑሯን በመግፋት ላይ ትገኛለች።
አንዳንድ ሰዎች ፎቶግራፍ ከኔ ጋር ለመነሳት ይፈልጉና እንዴት አይነት አቋቋም ወይም የፊት ገጽታ ማሳየት እንዳለባቸው አያውቁም። እንደ ፊልሙ ገጸ ባህሪያት የማስመሰል አወዳደቅ ወይም የፍርሃት ፊት እንዴት ማሳየት እንዳለባቸው እኔ ያሳያቸዋለሁ። ከዛ ከኔ ጋር የተነሱትን ፎቶግራፍ ሲያዩት በጣም ይወዱታል።
ይህ ስራ ከሳቁና ከደስታው ጀርባ ገቢ ማስገባት ያለበት ቋሚ የቀን ስራ ነው።
ወደዚህ ስንመጣ ነገሮች ሁሉ አልጋ ባልጋ ናቸው ብለን የምናስብ ከሆነ ሕይወታችንን ውስብስብ ያደርገዋል። አንዳንዴ ብዙ ገንዘብ እናገኛለን ብለን አስበን ምንም ሳናገኝ ወደ ቤት የምንመለስበት ጊዜ አለ።
ሆሊውድን ለመጎብኘት የሚመጡ አብዛኛዎቹ ሰዎች በየአውራ መንገዱ ከሚያገኟቸው የገጸ ባህሪያት አልባሳት ከተላበሱ ሰዎች ጋር ፎቶግራፍ መነሳት ገንዘብ እንደማያስከፍል ነው የሚያስቡት።
በሆሊውድ ገንዘብ እንዴት መስራት እንዳለብህ ማወቅ ያስፈልጋል። እንደኔ በዚህ ስራ የተሰማሩ አፍሪካውያን ከፎቶግራፍ በኋላ ጎብኚ ገንዘብ እንዲሰጣቸው ለመጠየቅ ብዙም ድፍረት የላቸውም።
$1 እዚህ ጋ አለፍ ብሎ ደግሞ $5። በዚሁ ስራ ለመሰማራት በመንገድ የቆሙ አዳዲስ መጤ ሰዎች ጋርም ትንሽ ቆም ብላ የማውሪያ ጊዜም አላት። እንዲህ እያለች ቀኑን ትገፋለች። ሁልጊዜም በዚህ ስራ የመጡትን ሰዎች ሁሉ ማስደሰት አይቻልም። አማካ በየቀኑ የስቶርም ገጸ ባህሪን በመምሰል መልካም እድልን ለስራዋ በመመኘት ነው ቀኗን የምትጀምረው።
ሆሊውድ ህልማችንን እውን የምናደርግበት ቦታ ነው ብዬ አስባለሁ። ስለዚህ ህልምህ እውን እስኪሆን ጥሩም ሆነ መጥፎውን በትዕግስት ማሳለፍ ይገባሃል ማለት ነው።
አማካ እየተዳደረችበት ያለውን ስራ በተመለከተ በናይጄሪያ የሚኖረውና የመንግስት ባለስልጣን ለሆነው ባለቤቷ በግልጽ አልነገረችውም።
ሆሊውድ እንዳለሁና አሁን የምሰራው ስራ ምን እንደሆነ በፍጹም አያውቅም። አሁን ግን ማወቅ አለበት። እናም በዚህ ስራ ብዙ ነገሮችን እንደተማርኩ እነግረዋለሁ።
ታዋቂ ተዋናይ እስከምትሆን ድረስ ግን አማካ በሆሊውድ አውራ መንገዶች ላይ የምታገኛቸውን ጎብኚዎች እያስቆመች ፎቶግራፍ ከእሷ ጋር እንዲነሱ ትንሽ ገንዘብም እንዲሰጧት መጠየቋን ትቀጥላለች።
ሄሎ እንግዲህ የዛሬው ዝግጅታችን በዚሁ ተጠናቋል። ሁልጊዜም ቢሆን አስተያየቶቻችሁን ፌስቡክ አት ቪኦኤ አማሪክ ላይ እንቀበላለን። አስቀድማችሁ የሰማችሁትን የእስክንድር ነጋን ቃለ መጠይቅን ፌስቡክ አት ቪኦኤ አማሪክ ላይ ታገኛላችሁ።
ሃሽታግ ጋቢና ቪኦኤንም በትዊተር ላይ በመጠቀም ተከተሉን፣ አስተያየቶቻችሁን አገሩን። ስናስተናግዳችሁ ያመሸ ነው እኔ ጽዮን ግርማና ሄኖክ
እኔ ደግሞ ሄኖክ ሰማግዜር ነኝ። ዝግጅታችንን በቴክኒክ ያቀነባበረው ሞቅቢል ያበረው ነው። በነገው ዕለት ረመዳን ጾም ይጀምራል። ረመዳን ከሪም እንላለን ለሁላችሁም፣ ለሞክቢልም መልካም ምሽት። Kun Radio Sagale Americati.